ክፍል ሁለት ፕሮግራማችን አሁን ይጀምራል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ራሱን ለህዝብ ይፋ ያደረገበትን 44ኛ ዓመት ለመዘከር ከኒያ ልጆች ጋር በሚል ርዕስ በፋሲካ መለሰ የተደረሰውን መጽሐፍ መተረክ ጀምረናል። ይህ መጽሐፍ የሚያተኩረው በኢሃፓ የወጣት ክንፍ ኢሃወሊ ድርጅታዊ አሰራርና በኋላም በፋሽስታዊው ደርግ የደረሰበት አሰቃቂ እርምጃ ላይ ነው።
ክፍል 20 አስምተን የተቀላለፈ ፕሮግራማችን ፍጻሜ ይሆናል።
ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ከኛ ልጆች ጋር እውነተኛ ታሪክ በፋሲካ መለሰ ሚያዝያ 2008 ዓመተ ምህረት አዲስ አበባ። መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ። ክፍል 20 ከሴትዮዋ ቤት ተመልሰን ጎንደር ስንደርስ ጋሽትና ቤተሰብ ለምሳ ይጠብቀኛል ብሎ ያደርኩበት ሆቴል ጥሎኝ ሄደ። ለምን ቤቱን እንደማያሳየኝ ከመነሻው ጀምሮ ይገርመኝ ነበር። የሩቅ ዝምድና እንዳለን ነግሮኛል። ሆኖም ቤቱ ሊወስደኝ አልፈለገም። የደረስኩበት መደምደሚያ የሰውየውን ተጠራጣሪነት ነው። ጋሽትና ስራው ሁሉ በጥንቃቄ የተሞላ ነው። እሱ እንዳለው የጋሽ መስፍን ውለታ ስላለበት ነው እንጂ በፍጹም እኔን ከሀገር ለማስወጣት ሊሞክረው እንዳልፈለገ ያስታውቅበታል። ያን ቀን ከሰዓት በኋላ ካልቤርጎ ሳልወጣ ዋልኩ። ማታ ላይ አስጠርቶኝ ቢራ እየጠጣን እያለ አንድ በመካከለኛ እድሜ ያለና አንድ ወጣት ልጅ ሰላምታ ሰጥተውት ራቅ ብለው ተቀመጡ። ወዲያው ጋሽትና ጮክ ብሎ ኑ እንጂ እዚያ ይሻላችሁ ስላላቸው ወንበር ስበው ተቀላቀሉን። ቡና ቤት ውስጥ ብዙ ሰዎች ይስተናገዳሉ። አንድ ጥግ ላይ ሲቪል የለበሰ ታጣቂ ከሁለት ሰዎች ጋር ቁጭ ብሎ ይጠጣል። ሰዎቹ እኛን ከተቀላቀሉ በኋላ ከነሱ ጋር ነው የምትሄደው ብሎ እኛ አረፈ። በጣም ገረመኝ። ስራቸው ሁሉ የሰላ አይነት ነው። የተቀጣጠሩ ላለማስመሰል ነበር ሁለቱ ሰዎች ፈንጠር ብለው የተቀመጡት። ጋሽትናም በአጋጣሚ ያገኛቸው ለማስመሰል ነው ከኛ ጋር እንዲቀመጡ የጠራቸው። ምንም እቃ እንዳትይዝ፣ ሌሎች ሁለት ልጆችም አሉ። ወደ ሁመራ ነው የምንሄደው። ከነገ ወዲያ ንጋት 11 ሰዓት ተኩል ላይ ለባብሰ ጠብቀን መተን እንጠራሃለን አለኝ ሰውየው። ትንሽ እንደቆየን በጊዜ ተኛ ስላሉኝ እዛው ትቻቸው ወደ መኝታዬ ሄድኩ። ጠዋት አልጋዬ ላይ እንዳለው ጋሽትና መጥቶ እንደተለመደው ይዞን ሲዞር ዋለ። አስተሳተ ከባቢ ተሰነባብተን ለመጨረሻ ጊዜ ተለያየን። ይዚህ ያለፈባቸው ጋዜጦች ገዝቼ ስለነበር እያነበብኩ አመሸው። ሁለት ሰዓት ላይ ራቴን አልቤርጎ ስታዝዤ የበላው በሩ ተንኳኳ። ይግቡ ስል ከአስኮብላይ ጋር የነበረው ወጣቱ ልጅ በሩን በርግዶ ገባ። አይኑ ፈጥቷል፣ ድንጋጤ ወሮታል። ጋሽትና ልኮት እንደመጣ ነገረኝ። ምን አለህ እንኳን ሳለው እኔን ሊወስደኝ የተነጋገረው ሰውዬ ባልታወቀ ጉዳይ እንደታሰረ፣ የኔ ጉዳይ እንዳልተሳካ፣ ለማንኛውም አልቤርጎ ቀይሬ እንዳድርና ከቻልክ በማግስቱ አዲስ አበባ ተመልሼ እንድሄድ ትንፋሹ ቁርጥ ቁርጥ እያለ ነገረኝ። ፍርሃቱ እኔንም አስፈራኝ። የበላሁበትን እጄን ፊቴ ላይ የጠረኩ ይመስለኛል። ምን እንደተፈጠረና የነገረኝን እንደገና እንዲያብራራልኝ ከመጠየቄ በፊት ደህና ደር እንኳን ሳይለኝ በፍጥነት ጥሎኝ ወጣ። ጋሽትና ሰው ከመላክ ለምን ራሱ እንዳልመጣ ሁሉ ገርሞኛል። ያማለያ ራሴን ለማረጋጋት ሞከርኩ። ሆኖም ቁጭ ብዬ ማሰብ አልፈለኩም። አንዱን ሱሪዬንና ሸሚዜን ደርቤ ለበስኩና በትርፍ ያስኩትን የውስጥ ሱሪ ካልሲና የትምህርት ቤት ማስረጃዬን አጣጥፌ ጃኬት ኪሴ ውስጥ ከተል። ጋዜጣውንና አንዱን ትርፍ ጃኬት ፌስታል ውስጥ ስራስር አደረግኩና ቀስ ብዬ ወደ ቡና ቤቷ አመራው። ያለብኝን ሂሳብ ከፍዬ በጣም ተረጋግቼና እጄን ኪሴ ከትቼ ወጣ ብሎ እንደሚመለስ ሰው ቡና ቤቱን ለቅቄ ወጣው። ወደ አውቶቡስ ተራ የሚወስደውን መንገድ ይዤ በቀስታ ተራመድኩና እግሬ ያደረሰኝ አንድ ቅያስ ላይ በድንገት ታጥፌ ጥቅጥቅ ጨለማ ውስጥ ገባው። ከዚያ ፍጥነቴን ጨምሬ ሆኖም ሳሮት ወደፊት ገሰገስኩ። ልቤ በፈቀደው ቅያስ እየታጠፍኩ ከአካባቢው ራቅኩ። አልቤርጎ አገኛለሁ ብዬ መብራት በብዛት ወዳየሁበት አቅጣጫ ስጓዝ በድንገት የጠላና የአረቄ መሸጣ ቤቶች አካባቢ ደረስኩ። ይህን ጊዜ አልቤርጎ ፍለጋ መሄድ እንደሌለብኝ ሐሳቡ ብልጭ አለልኝ። ፍጥነቴን ቀንሼ ግራና ቀኝ እያየሁ ሲሄድ አንድ ፈንጠር ያለች ቤት ደጃፍ ላይ አንድ ሴት ቆማ አየሁ። ምንም ሳላናግራት ገፋ አድርጊያት ወደ ውስጥ ገባሁ። የእንጨት አግዳሚ ወንበር ቢኖርም አልጋው መሃል ላይ ጉባል። ሴትየዋ ሴተኛ አዳሪ ነች። እኔ ግን ሴት ፈልጌ አይደለም የገባሁት። በዛ ሰዓት ሴት የሚያሰኘኝ ሁኔታ ውስጥ ልሆን አልችልም። በጠላ ቤቶቹ በኩል ሳልፍ የመጣልኝ ሐሳብ ነው። ፍተሻ ባለበት ከተማ እንዲህ አይነት ቤቶች የተሻሉ እንደሆነ ቀድሜም ቢሆን አውቃለሁ። አልቤርጎች ብዙ ጊዜ ፍተሻ ይካሄድባቸዋል። ለዚህ ይመስለኛል ሐሳቤን እዛው ቀይሬ በደመነፍስ ሴትየዋ ቤት ጥልቅ ያልኩት። ድንገት ገፍቻትና ልግባ ወይ ብዬ ሳላስፈቅዳት አልጋዋ ላይ ጉብ ስላልኩባት የዛሬው እንግዳስ እብድ ነው መሰል አይነት ተረባቢጤ ጣል አደረገች። እኔም አልፎ አልፎ የምቀልደውን ቀልድ አሽጎደጎድኩት። ሴት ጋ ከደረስኩ ዓመት እንዳለፈኝ በፍጥነት በሩን እንድትዘጋና ልብሷን እንድታወላልቅ እሷንም ቤቱንም አልጋውንም በጠቅላላ እንደገዛሁት ድፍን 10 ብር ሰጠኋትና የትልቅ ሰው ልጅ ስለሆንኩ መልስ እንደማልቀበል ነገርኳት። ብሩን የመመንጨቅ ያህል ተቀበለችኝ። እንዳታብል የጌታ ልጅ ነኝ ብለሃል፣ መልሱን አልሰጥህም አለችኝ። የትልቅ ሰው ልጅ ነኝ ባልል ኖሮ መልስ ነበረኝ ማለት ነው። የጌታ ልጅ ቃሉን አያጥፍም አልኳት። ከዚያ በኋላ ምኑ ቅጡ ሳቅ በሳቅ ሆነች። ቤቱን ተቆጣጠርኩት። ከሰል ተቀጣጠለ፣ ቡና ተፈላ፣ ወጥ አሙቃ ራት እንብላ ብላ አቀረበች። አንሶላ ተቀየረ፣ የሸመታ ቢሆንም የጎንደር ጠላ ተጠጣ። የክት ጋቢ ወጣ። ከደቂቃ በፊት የሰፈረብኝ ድንጋጤ ብዙም ሳይቆይ ጥሎኝ ጠፋ። ሆኖም ሁኔታው ትዝ ሲለኝ ጥሩ ጥሩ ቀልዶችን አልፎ አልፎ ሲያስጨነግፍብኝ ይታወቀኛል። ድንገት ሐሳብ ይዞኝ ዝም ስል ምን ነው የጌታ ልጅ ተጫዋት እንጂ ትለኛለች። ሴትየዋ በእድሜ ጥሩ አርጋ ትበልጠኛለች። እድሜዋ 40 መጀመሪያ ሳይሆን አይቀርም። ቆንጆ ምትባል አይደለችም። ምናልባት ኑሮዋ ይሆናል። መሐከለኛ ቁመት አላት። ፊቷ ምጥጥ ያለ መሳቅ የምትወድ ነች። እሷ ለጥብለተኝታ ሲነጋላት እኔ አሁንም ስባንን አደርኩ። አስኮብ ላይ የታሰረው በምን ይሆን? በዚሁ የማስኮብለል ሥራ ይሆን ወይስ በሌላ ጉዳይ? የጋሽትና ነገርም እንዲሁ ሲገርመኝ አደረ። ኩብለላው ቢቀር ወደ አዲስ አበባ የምመለስበትን መንገድ እንደማመቻቸት የማላውቀው ከተማ ውስጥ እንዴት እንደጣለኝ ሳስብ አበሳጨኝ። ራሱን ላለመነካካት የጥንቃቄው መጠን ገደቡ ያለፈ መሰለኝ። በኋላ ቆይቼ በሱ ቦታ ሆኜ ሁኔታውን ሳስብ ጋሽትና ልክ ነበር። ያ ክፉ ጊዜ ማስኮብለል ይቅርና ትንሽ ጥፋት እንኳ ሕይወትን የሚያሳጣ ነበር። ያውም በመላኩ ጎንደር ለእኔ ሲል ደግሞ የሕይወት መሥዋዕትነት መክፈል የለበትም። የሩቅ ስብድና ቢኖረንም የት ያውቀኝና ሊነጋጋ ሲል መናኸሪያ ሄጄ የአዲስ አበባን አውቶቡስ ልይዝ አሰብኩ። ትራንስፖርት ደግሞ እንደ ልብ ስለማይገኝ እዚያ ስንቀዋለን ሌላ ጣጣ እንዳይመጣብኝ ሰጋሁ። በመጨረሻ ያን ቀን ትኬት ገዝቼ በሚቀጥለው ቀን ለመጓዝ ወሰንኩ። አስተናጋጄ በጧት ተነስታ ተጣጥባ ቤቷን ከጠራረገች በኋላ አልጋ ላይ ንቅንቅ አለ ማለቴ እንደገረማት ከፊቷ ነበሩ። አልጋው ላይ እንዳለው መጋረጃውን ገለጥ አድርጌ የምትሰራውን በትኩረት እመለከታለሁ። ምን እንደሚገርመኝ ታውቃለህ? የምስኪኖች ቤት ሲባል አንድ አይነት ነው። ቤቷ ጠባብ ነች። የክፍሉን ግማሽ የያዘው አልጋ ነው። ከበሩ ፊት ለፊት የዛገ ይሁን የወየበ የአረቄ መደርደሪያ አለ። ከአልጋው ግርጌ ትልቅ የእንጨት የልብስ መያሻ ሳጥን፣ አጠገቡ የውሃ እንስራ፣ የእንስራው አናት ላይ የእንጀራ ሌማት፣ የአግዳሚው መቀመጫ ስር ቆሻሻ የእጅ ማስታጠቢያ ማንቆርቆሪያ፣ ግድግዳው ላይ የማርያም ስዕል፣ አልጋ ስር ደግሞ የአገር ዕቃ እንደሚኖር ገምቻለሁ። የተፈለጠ እንጨት፣ አሮጌ የመኪና ጎማ፣ ያለቁ ጫማዎች፣ የቡና ረከቦት፣ ጀበና፣ ሸክላና ብረት ድስት። ዋ! የዛሬውስ እንግዳ በልቶም ጠጥቶም አድሮም ከቤት አይወጣም እንዴ? እያለች መተረፍ ስትጀምር በለመድኩት የመልስ ምት ኮንትራቴን አራዝሜ ሙሉ ቀን እንደምገዛት ነገርኳት። በአገሯ ቅላጼ አርገኸው ነው አይነት ምላሽ ሰጠችኝ። ተስማማን። ጎረቤቶቿ ሴተኛ ዳሪዎች አሁንም ይመጣሉ። በመጋረጃ እየተከለልኩ እደበቃለሁ። ሁለት ጊዜ ቡና ተጠርታ ከውጭ ዘግታብኝ ሄዳለች። ትኬት ለመግዛት መውጣት ነበረብኝ። ከመውጣቴ በፊት ለማስተማመኛ 10 ብር ሰጠዋት። አቤት ፊቷ ላይ ያየሁት ደስታ! ክፉ እንጀራ! አንድ ልጅ እንድጠራልኝ አደረግኩና እጁን ይዤ ሄድኩ። አውቶቡስ ተራ ስደርስ የማታው ስጋት እንደገና አገረሸብኝ። የምታሰር መሰለኝ። ያም ሆኖ የቀበሌው የትብብር ደብዳቤ በእጄ ላይ ስለነበር ለመከራከሪያ እንደሚጠቅመኝ ያውቃለሁ። ቀበሌ ደውለው ቢጠይቁም ችግር እንደማያመጣ ገብቶኛል። በልጁ አቅጣጫ መሪነት ያለምንም ችግር ትኬት ቆረጥኩ። አንድ ቡና ቤት ገብተን ለስላሳ ጠጥተን ሽንት ቤት ተጠቅሜ በመጣንበት ሁኔታ ተመለስ። ተጨንቃ ተጠባ ምሳ አዘጋጅታለች። ወጧ ብዙም ባይጣፍጥም የምግብ ምርጫ ችግር ስላለብኝ ጥሩ አድርጌ በላሁት። ከሰዓት በኋላ ቡና ማፍላት የእሷ ተራ መሆኑን ስትነግረኝ ጎረቤቶቿ ስለሚመጡ ጨነቀኝ። አልፎ አልፎ የልብ ወዳጅ ሲመጣ መጋረጃ ዘግቶ መቀመጥ የተለመደ መሆኑን ነገረችኝ። ስለዚህ መጋረጃውን ከጫፍ እስከ ጫፍ ዘግቼ ድምፄን አጥፍቼ ጋደም ብዬ ቆየው። ወሬያቸውን ይቀዱታል። በተለይ አንዷ የማታ ደንበኛዋ እንዴት እንደተደረጋት በሚያስቅ ሁኔታ ተተነተነው ነበር። ህይወታቸው የሚጣፍጠው እንዲህ አይነት ወሬ ሲያወሩ መሰለኝ። ተጋረጉ። ታዲያ በምን ይስቃሉ? የኔዋ ሴትዮ ቡናውን አካልባ ነው ያፈላችው። ጨዋታቸውን ሳይጠግቡ ተበታተኑ። ሌላው ትዕይንት ለጊዜው ሊተኛት የፈለጉ ወንዶች ከሰዓት በኋላ ጎራ ማለታቸው ነበር። ገና እግራቸውን ሰደድ ሲያደርጉ ሽንት ቤት ያለች ይመስል ሰው አለ እያለች ትመልሳቸዋለች። መሸት ሲል የሚመጣው ሰው ብዛት ስለጨመረ ቤቷን ዘጋች። እኔም ሙሉ ነፃነቴን አገኘው። የጎጃም ሰው እንደሆነች አግብታ እንደፈታች ልጆች እንዳሏትና ለእናቷ ትታቸው እንደመጣች አወራችኝ። እኔም ከአዲስ አበባ እንደመጣሁ ደብረ ታቦር ዘመድ ለመጠየቅ አስቤ እንዳልተሳካ አወጋኋት። የጎንደር አድባር ነቻ አንተን ከደብረ ታቦር አስገርታ ያመጣችልኝ ብላ ቀለደች። ከትናንትናው በበለጠ ቤቱን አሞቀነው አመሸን። ሌሊት መነሳት ስላለብኝ በጊዜ ተኛን። ወፍታኝ ጫጫ በጧት ተነስታ ቡና አፍልታ ቁርሴን አበላችኝ። ረጅም ጊዜ የማውቃት ያህል ስለያት ሆዴ ባባ። የእሷ ባይበስ እሷ ስለማታውቀው ውለታዋና ለአጠቃላይ መስተንግዷ 50 ብር ስሰጣት ደርቃ ቀረች። እቅፍ አርጋ ለደቂቃዎች ያህል አንገቴን ሳመችኝ። በግድ አላቅቂያት ወደ አውቶቡስ ተራ አቀናው። ማለቂያ በሌለው የኬላ ላይ አሰልቺ ፍተሻ እየተማረር በሰላም አገሬ ገባው። ሌላ ሁለተኛ ሙከራ ለማድረግ ጋሽ መስፍን ቢፈልግም አባቴ ስላልተስማማ የስደቱ ነገር በዚሁ ተቋጨ። አስኮብላዬ የታሰረው በኮንትሮባንድ ንግድ ተከሶ ቢሆንም አንድ ሰው ከሀገር እንዲወጣ አርግሃል በሚልም የጥርጣሬ ክስ ነበር። የኮንትሮባንዱ ክስ ማስረጃ ቢገኝበትም የማስኮብለሉን ውንጀላ ሳያምን ቀራሉ። 2 ዓመት እንደተፈረደበት እየሰማው ይመስለኛል። የማታ ትምህርት ቤት ለመመዝገብ ጊዜው አልፏል። ቦዘኔ ሆኜ መቆየት ስለሌለብኝ ስራ መፈለግ ጀመርኩ። ለሳምንታት እግሬ እስኪነቃ ተንከራተትኩ። አንድ ቀን አባቴን ካገኘሁት ብር ቢሰጠኝ ብዬ መስሪያ ቤቱ እርዳታ ማስተባበሪያ ኮሚሽን ሄድኩ። ዋናው በር ላይ በርካታ ወጣቶች ማስታወቂያ ሲያነቡ አየሁ። ጠጋ ብዬ ስመለከት ለሬዲዮ ኦፐሬተርነት 10ኛ ክፍል ያጠናቀቁና ከዚያ በላይ የሆኑትን አሰልጥኖ እንደሚቀጥር የሚገልጽ ማስታወቂያ ነበር። አይኔን ማመን አልቻልኩም። ከምግብና ከመኝታ አገልግሎት በተጨማሪ የኪስ ገንዘብ እየሰጡ እንደሚያሰለጥኑ ይዘረዝራል። እኔን አስበው ያወጡት ማስታወቂያ ነበር የመሰለኝ። ያን እድል በጭራሽ ማጣት እንደሌለብኝ ለራሴ ነገርኩት። የአባቴ መስሪያ ቤት ስለሆነም በዘመድም ቢሆን ስራውን ማግኘቴ እንደማይቀር አሰብኩ። ወደ ውስጥ ገብቼ አባቴን ስጠይቅ ክፍለ ሀገር ሄዷል ተባልኩ። ኖረም አልኖረ ለውጥ ስለማያመጣ እቤቴ ሄጄ ማስረጃዬን አመጣሁና የዛን ዕለት ተመዘገብኩ። ከጥቂት ቀናት በኋላ ፈተናውን አለፍኩ። ያውም በጣም ቀሎኝ። ጥያቄዎቹ የትምህርት ቤት አይነት እንግሊዝኛና ሂሳብ ነበሩ። አባቴ እንደተመለሰ ዜናውን አበሰርኩት። ባልጠበቅኩት ሁኔታ ከቢሮ ቢሮ እየዞረ የኔ ልጅ ፈተናውን በጣጠሰው እያለ ሲናገር በአፍረት አንገቴን ደፋ ነበር። የእርዳታ ማስተባበሪያ ክፍለ አገራት ያሉትን ስልክ አልባ ቅርንጫፍ ጽህፈት ቤቶች በሬዲዮ ሞርስ ማገናኘት ስለፈለገ ነበር። ስልጠናውን የሚሰጠው ቤላ የነበረው የወቅቱ የምድር ጦር መገናኛ መምሪያ ነበር። የሬዲዮ ኦፐሬተርነት በዋነኛነት የሚገለገሉት ወታደሮች ስለሆኑ ከጦር ውጭ ስልጠና የሚሰጥ አካል አልነበረም። ተዛማጅ ስልጠና የሚሰጠው ደግሞ ቅዱስ ዮሴፍ ቤተክርስቲያን አካባቢ የሚገኘው የእርዳታ ማስተባበሪያ ቅርንጫፍ ጽህፈት ቤት ነበር። بزوفان قوي قوازين شك في بيلا كتمكو بس التناو بيطام نبري تدستكوز عبزان يو يتكبار سلطانات لنبر تكرتاتشن يمي سبدنا أقوامي نبر ونو يا سلطانيو تشالافي شالكا نسيبو بحالا كولونيل تيهونو فلسوم يتركازبو يوتا سميت يمي غباتشونا بموياتشو يتكانو مكونن نبرو تمرتو كيلوتن مادابر يمي تيك سلنبر بوتات ادمي لمن نقاني لجوش تسمامي نبر إنيا سيفيل بنولم يسراويتون هبكوشنا فنسراس لنناكبر كد نبر يمن لبسو يوتادر يونيفورم بايهونم يوتادروشو عينة توتانا شامانو بلريت من نساس قد نبر الكاتشنن بوتادر سراس أنتفن يمن يساك فلاتشنن بسلات متبكم انديهو قد ديتانو اندي وتادر تسلفن بانديرا مسكالنا مورد سنسراس لين نقنيالن كتو السنة سعاتوش عمشتن مقباطان نشلم شلم لم سيل كمتانم اندو تدروشو لمقبيا يتزقاج جون يمستر كود لزبوش نقرن نبار يمنقباو يو تدر قديتا قنال نبار ابنم كسلطاناوش النسو يمسارو تنسران سرام ينيان وجي يمشفتناو يرداتا ماستبابريا كوميشن سلنبار كاليروش وتدروش يتلينن عالقاتشن باير يمنفا متشوت يالو فراشنو አንሰራችንም ከመስራቤታችን የተሰጠን ነው በነፃ የሚተደሉን የትምህርት መሳሪያዎችም ጥራት ያላቸው ናቸው የምናደረው በተለይ ለተዘጋጁልን ክፍሎች ውስጥ ነው ስለዚህ በብዙ ነገር እንለያያለን ለማንኛውም ቁርሳችን እንቁላል ቅንጨ ፍርፍር ሲሆን መሳችንም ሆነ ራታችን ከጾም ቀን ውጭ ስጋ ወጥ ነበር ሲቪልነት ተቀጥረን ወታደራዊ ፍራትና ህግ እንድንከተል መደረጉ እስታችን ባይፈልገውም ኋላ ላይ ታስበው የማይገኝ ትልቅ አጋጣሚ ነበር በጥዋት መነሳት ፍዳትን መጠበቅ ፍራት መያዝ የሥራ ሰዓትን ማክበርና የመሳሰሉት ለህይወት የሚያስፈልጉ ስነ ምግባሮችን ተምረንበታል በአጠቃላይ የቤላ ካምፕ ኑሬ አስደሳች ነበር ሁሉም ወጣት የተወሰኑ ወራት ወታደር ቤት ቢኖርና በመምህርነት ቢያገለግል ለጥሩ ሰብእና ይረዳል የሚል እምነት እስካሁን ድረስ አለኝ። ትንሳኤን ከወታደሮች ጋር ኑሮ እንዴት እንደነበርና ተስማምቶ መኖሩን ጠየቅኩት። ለምን አልስማማም? የጸባይ ችግር እኮ የለብኝም። ያኔም ቢሆን የወታደር ጥላቻ የለብኝም። ያባቆ በርካታ ወታደራ ባላት ነበሩት አንድ ሁለቱንም ጥናት አስጠንቻለሁ ከተራ ወታደር ጀምሮ እስከ መኮንን የደረሱ ዘመዶችም ነበሩኝ ማይገርም ጓደኝነት ደረጃ የደረሱ ወታደሮችም ነበሩ እስካሁን ድረስ ወታደር ጓደኞች አሉኝ እንደማንኛውም ሰው የምጠላው ካድሬዎቹን ነበር ለነገሩ በተደረቹ ራሳቸው ካድሬዎቹን አይወዷቸው በተለይ የሻለቃ ነሲቡ ሰብእና የበርካታ መልካም ወታደሮች ተምሳሌት ስለነበር የሰራዊቱን አባላት በተሻለ መንገድ ለመመልከት አስችሎኛል እንኳን እዚያ ግቢ ገባው ስልጣና ላይ ሆኜ ደስተኛ በሆነም አልፎ አልፎም ቢሆን ስጋት ውስጥ ነበር እንደገና ለተሰር እችላለሁ የሚል ፍራቻ ነበረኝ ፍራቻዬ የተገነነ ቢሆንም ምክንያት ነበረኝ ጉዳይን አንድ ቀን በሆነ አጋጣሚ ይደርሱበታል የሚል ግምት ነበረኝ በዚህ አይነት የምቾትና የስጋት ድብልቅ ስሜት ውስጥ እያለሁ ጳጉሜ 5 ቀን 1971 ዓ.ም ተመረጥ ስልጣናውን ጨርሰን በርዳታ ማስተባበሪያ የሬዲዮ ኦፕሬተርነት ተመረቅ ያንዶር ለሚጠቃ ጊዜም ተረፍ ወደን አዲሱን አመት 1972 ዓመተ ምህረትን በደስታ ባረክ ነው ሁላችንም ወደ ተለያየ ክፍለ ሀገር ከመመደባችን በፊት የመደባ ቦታን የመምረጥ እድል እንዲሰጠኝ የመስሪያ ቤቱን አስተዳደር አይኔን በጨዋታ ጠየቁ እንደ ምክንያት ያቀረብኩት በመጀመሪያ ከፍተኛ ነጥብ ካመጡት ልጆች መካከል ስለሆንኩ ለተኛ ይሰበባ ከወጣ ሆይከር ራክ ያለ የማላቀውን ክፍለ ሀገር ማየት እንደምፈልግ በመግለጽ ነበር። ሁለቱም ምክንያቶች ተቀባይነት አላገኙም። ለኔ ለብቻ የተለየ እድል እንደማይሰጠኝ ፊት ለፊት ነግረው አሰናበቱኝ። ከጥቂት ቀን በኋላ የተመደብንበት ቦታ ተገለጸልን። እኔ ደረሰኝ ምዕራብ ኢትዮጵያ ነበር። ይርቅም ወደ ኬንያ ድንበር ለመሄድ የሚያስችል የእርዳታ ማስተባበሪያ ኮሚሽን ቅርንጫፍ የነበረች ትንሽ ከተማ ነች። ጮቤ ነበር የረጋትኩት። ከዓመት በፊት የጎንደር አድባር ባትቀበለኝም አሁን ያለማንም እርዳታ በራሴው ጥረት ከሀገር ልወጣ ነው። እንደ ሕፃን ልጅ ቦረቅኩ። የምጠላውን መንግሥት ልታገል ካልተቻለም ከፊቱ ዞር ልል ግድ ነበር። እነሆም ምኞቴ ደረሰ። ወዲያው ወደ ምድብ ስፍራችን እንድንንቀሳቀስ መስሪያ ቤቱ አስፈላጊውን ዝግጅት አደረገ። የአንድ ወር ደሞዝ፣ የትራንስፖርትና የውሎ አበል ተቀብለን በሁለት ቀን ውስጥ አዲስ አበባን እንድንለቅ ታዘዝ። ከዋናውም ጽሕፈት ቤት ተሰናበት። የፈሩት ይደርሳል። ከ15 ቀን በኋላ ስንገናኝ ውይይታችን የቆመበትን ነጥብ አስታወስኩትና የተመደበበት ቦታ እንዴት እንደሄደና ስላጋጠመው ሁኔታ እንዲነግረኝ ትንሣኤን ስጠይቀው ፍጹም ወዳልጠበቅኩት የሕይወቱ ምዕራፍ ከተተኝ። ባለፈው እንደነገርኩህ የውሎ አበልና የአንድ ወር ደሞዝ ተቀብዬ ወደ ቤት ያመራው። ገንዘቡን የተቀበልነው ከሰዓት በኋላ ከረፈደ ስለነበር ወደ ጊዮን ሆቴል አካባቢ ከሚገኘው መስሪያ ቤታችን በእግሬ ወደ ቤቴ እየሄድኩ እያለ የሰፈሬን ጓደኛ ብሬን አገኘሁት። የጥምጥሞሹ ደስ ብሎኝ የወጪ ልለው መሸታ ቤት ገባን። እስከ ምሽቱ 2 ሰዓት አካባቢ ቆይተን ወደ ቤታችን ተጓዝ። ከኦሊምፒያ ታጥፈን የሰፈራችንን መንገድ እንደያዝ በስተግራ በኩል ሱቅ ውስጥ ሲጋራ ልንገዛ ገባን። ሂሳብ በመክፈል ላይ ያለው ባይን የማውቀው የቀበሌያችን አብዮት ጠባቂ ጠመንጃውን ታጥቆ ትፈለጋለህ አለኝ። መጀመሪያ የሚቀልድ ነበር የመሰለኝ። ሆኖም ለቀልድ የሚያበቃ ግንኙነት አልነበረንም። ለምን አልኩት። አላውቅም፣ ታዘን ነው አለኝ። ታዲያ በዚህ ምሽት ነው እንዴ የምትፈልጉኝ? አዎ፣ አስራችሁ አሳድሩት ነው የተባል ነው ሲለኝ ደነገጥኩ። ጉዳዩ ከበድ ያለ እንደሆነ ገባኝ። እሺ ብየው ከሱቁ ውስጥ ስንወጣ ሌሎች 3 ታጣቂዎች ከውጭ ሆነው ይጠብቃሉ። ጓደኛዬ ያናገረኝን አብዮት ጥበቃ ስለምፈለግበት ጉዳይ እየጠየቀው እያለ እኔ ጥያቸው ወደፊት ሄድኩ። ከፊት ለፊቴ አንድ አብዮት ጥበቃ ተፍ ተፍ ይላል። ወደ ቀበሌው ጽሕፈት ቤት ለመሄድ የሚያስችል አንድ አቋራጭ መታጠፊያ ትቼ የቤቴን አቅጣጫ ያዝኩ። ወዴት ነው? ወደ ቀበሌ እንሄድ እንጂ አለኝ ከፊቴ የነበረው ታጣቂ። መልስ ሳልሰጠው ወደ ኋላ ዞር ብዬ ሳይ 3ቱም አብዮት ጠባቂዎች መሳሪያቸውን ደግነው ተጠግተውኛል። መጥፋት እንጂ አጥፍቼ እንደማልጠፋ ገባኝ። እቤት ሄጄ ለእናቴ መንገር አለብኝ፣ ለሌሊት የሚሆን ልብስም መያዝ አለብኝ ብዬ መልስ ሳልጠብቅ ጉዞዬን በድፍረት ቀጠልኩ። ለምን እምቢ እንዳላሉኝ አላውቅም። ምናልባት ሁኔታዬ እሺ እንደማልላቸው ገብቷቸዋል መሰለኝ። የሚፈልጉኝ ከዚያው ከያባነቴ ጋር የተያያዘ ሊሆን እንደሚችል በደንብ ገምቻለሁ። ማን ጠቆመብኝ? እንዴት ደረሱበት? እያልኩ እቤት ደረሱ። በወቅቱ እናቴ ታማ ተኝታ ነበር። ሳያት አንጀቴ ተላወሰ። ያልታደለች ቀበሌዎች ይፈልጉኛል፣ ታስረ ታድራለህ ብለውኛል። አይዞሽ፣ ቀላል ነገር ይመስለኛል እያልኩ سلفلف ملس هستطعي كو بلاك الرج شنتبه تهير بيجي كبيت وطاونا بفتنت ودقوارو هير بجر باب كل آتر زريجي لامل تنبار يقول قرون آتر اندى تتقو كوش باب كل يسو دمس سمو باترو قدا داساي ولد تاقي الطبقاوش قموال يبياتشن اندى تكبب قباين አማራጭ ስላልነበረኝ ወደ ቤት ተመለስኩ። ኢትዮጵያ ውስጥ የነበረውን የወር ደሞዜንና የውሎ አበል እናቴ አልጋ ላይ በተንኩት። ሌላም ይሸው የነበረውን የሽኝት ደብዳቤዎችና ሌሎች ነገሮች እዛው ጥዬ ዞር ብዬ አየኋት። ፊቷ ተቀያይሯል። እንባ እንደ ጉድ ይወርዳል። ድንጋጤው ነው መሰል ጮኸ። አላለቀሰችም፣ ቃልም አልተነፈሰች። ጋው ጫፍ ላይ ቁጭ ብዬ እንደ ህፃን ሳላባብላት ሞከርኩ። አሁንም ሊያስሩህ ነው? አይበቃቸውም አይነት ንግግር ስትጀምር በተቻለኝ መጠን ጉዳዩ ቀላል ሊሆን እንደሚችልና በሽታዋን ብቻ እንድታስታምም ደጋግሜ ነገርኳት። እንባ ስላላቆመ ትቻት ወጣሁ። ለቤት ያለው ሰው ሁሉ ተከተለኝ። የራሴን እዳ ራሴ ብቻ የምሸከመው መቼ ይሆን? መግቢያችን ላይ ሌሎች ሶስት አብዮት ጠባቂዎች መሳሪያቸውን ደግነው ቆመዋል። ራቅ ብሎ ደግሞ ሌላ አንድ ከጓሮ ሁለት። ያ ሁሉ አብዮት ጠባቂ ከየት ተሰባስቦ እንደመጣ ገረመኝ። የሚፈልጉኝ ቀበሌዎች ሳይሆኑ የበላይ ጌቶቻቸው እንደሆኑ ገባኝ። የፈሩት ይደርሳል እንዲሉ እንደገና በእነዚያ የሰው ጅቦች እጅ ወደቁ። ከመንካብ የተበቃታ ጅቤ ቀበሌ 18 ጽፈት ቤት ደረስኩ። ድሮ ወጣቶችን ያስሩበት የነበረው መጋዘን ውስጥ በፍጥነት ከተቱኝ። ከመጀመሪያ እስከ መጨረሻ መሳሪያቸውን እንደወደሩብኝ ነው። ጥንትም ፍራት የተጠናወታቸው ይሆኑ ወይም ያመልጣል ብለው ይፍሩ አላወቅኩም። ከቤት አንሶላና ፍራሽ አመጡልኝ። ደግነቱ ተቀበሏቸው። ሲሚንቶ ላይ ከማደርም ገላገሉኝ። እስር ቤቱ ጥግ ላይ አንድ ሰካራም ጸጥታ በመንሳት አስረውት ይለፈልፋል። እዚያ ሰፊ አዳራሽ ውስጥ እኔና እሱ ብቻ ነበር። እስረኛው እየተለፋደደ አላስቀምጣለኝ። እኔ ለራሴ በንድት ተቃጥያለሁ። ጭቅጨቃው አልበቃ ብሎት አጠገቤ ቆሞ ትገሻዬን እየነካ ለሚለፈልፈው ነገር መልስ እንድሰጠው በመፈለግ ተረፍ ትነሳኝ። ሶስት አራቴ ተወኝ አልኩት። በመጨረሻ አልሰማ ሲል አንዴ በጥፊ ከዚያ በቲራ ታነሳው እዚያ ሲሚንቶ ላይ ተዘረረ። ከዚያ በኋላ እዚያው የተጋደመበት አንድ ቃል ሳይተነፍስ አድሮ ጧት ተፈታ። በማግስቱ የተፈለግኩት ከማዕከላዊ የምርመራ ማዕከል እንደሆነ ሰማሁ። እድል በለው እጣ ፈንታ ካስፈለገም ለበጎ ነው በለው። ከአዲስ አበባ ለመውጣት ሁለት ቀን ሲቀረኝ ተያዝኩ። ምናልባት ያንን ቀን ባልፍ ኖሮ አይፈልጉኝም ብዬ አስባለሁ። ሁን ያለው ሆነ። ብዙ ጊዜ የምፈራው ነገር ስለነበር ንዴት እንጂ አልገረመኝም። በማግስቱ የሚያውቀኝ የሰፈር ሰው ሲጠይቀኝ ዋለ። ሚካነ መናብርቱ እየተናደዱ፣ አብዮት ጠበቃዎች ደግሞ እስኪሰለቻቸው ድረስ ነው ሰው የጠየቀኝ። ካሁን አሁን ይወስዱኛል ስል መሸ። በሚቀጥለውም ቀን እንዲሁ አዋሉኝ። ቀበሌዎቹን በሰውሰው በማነጋገር አሳልፈው እንዳይሰጡኝ ያልተደረገ ሙከራ አልነበረም። አባቴ መጥቶ ያደረገው ሙከራም አልተሳካ። እንዲለቁኝ ማድረግ ባይችልም ለምንና እንዴት እንደታሰርኩ በሚስጥር ነገሩት። አባቴ የጎንደሩ ጉዞ ድጋሚ እንዳይሞከር የከለከለው እሱ ስለነበር ለሰው የማይናገረው ጸጸት ሆኖበታል። ጭራሽ እኔ እሱን ማጽናናት ውስጥ ገባው። ለማንኛውም ለመታሰሬ ምክንያት የሆነው የኛው ልጅ ነበ መሆኑን ቀበሌዎቹ ሹክ ያሉትን ነገረኝና ተዘጋጅተህ ሂድ አለኝ። አባቴን ለአንዴና ለመጨረሻ ጊዜ ያየሁት ያን ቀን ነው። ከሁለት ወር በኋላ አረፈ። አሟሟቱን የመጀመሪያው ቀን ነግሬሃለሁ። ማን ነው ይሄ ነበ? አንጃ ነው ወይስ የከዳይን አንተ ሰው ነበ ሁለቱንም አይደለም ከነበ ጋር ያንተ ቀበሌ ልጆች ባንሆንም ቤታችን ቅርብ ለቅርብ ነበር ነበ በጣም ተጫዋችና ተግባቢ ስለሆነ ለጓደኝነት የሚመረጥ ልጅ ነው ከድገት በህብረት ዘመቻ ትቼ ከተመለስኩ በኋላ እኔ ወደ ፖለቲካው ሰተት ብዬ ስገባ ነበ አልፈጠነም አልፎ አልፎ የድርጅታችንን ጋዜጣ በጓደኝነት መልክ ብሰጠውም የጥናት ቡድን አባል ለማድረግ አልቸኮልኩም የሀፓውስ በገባው ከአንድ ዓመት በኋላ ወራቱን በማላስታውሰው ጊዜ አንደኛ አባል ክፍለ ሀገር ስለሚሄድ በጥናት ክበብ ይዟቸው ነበር ስለዚህ የነበሩት ልጆች እኔ ተረክቤው ጥናቱን እንዳስጨርሳቸው ጠየቀኝ እሺ አልኩት ልጁ ከወር በላይ አስጠንቷቸው ነበር ከልጆቹ መሃል አንዱ ነበ ነበር ቀሪውን አንድ ወር ከነበ ጋር ጥናት ካደረግን በኋላ ለአባልነት መለመልኳቸው ከዚያም እነሱንም ወደ ቀበሌያቸው ነበንም ወደ ራሱ ቀበሌ ሲሄድ እንዲተላለፍ አደረኩ ከዚያ ጊዜ በኋላ ከነበም ሆነ ከሌሎች ጋር በስራ ጉዳይ ተገናኝተን አናውቅም ብዙ ወራት ቆይቶ በ1969 ዓመተ ምህረት መጨረሻ ይመስለኛል ከጸጥታ ኮሚቴ አንድ ሪፖርት እኔ ለነበርኩበት ሪጅን ተላከ አንድ አባል የመሳሪያ መግዣ 1600 ብር ወስዶ ጠፋ የሚል ገንዘቡ የተሰጠው በዛው በጥቃት መከላከል ስኳድ በኩል ስለነበር ጉዳዩ ለሪጅናችን አዲስ ነበር የነበ ቀበሌ በኔ ሪጅን ስር ስለነበር ጉዳዩን እንዳጣራ ተመደብኩ የልጁን ስም ስጠይቅ የኔው ነበ ሆኖ አረፈው በጣም ደነገጥኩ ማመን ሁሉ አቃተኝ ድርድሩ ብዙ ስለሆነ ተወው ከእናቱ ጋር በጣም ስለምንግባባ እሳቸውን ቤት ሄጄ አጣርቻለሁ ነበ ትግል በቃኝ ብሏል የአባን ክዶ ወደ ደርግ መግባት ግን አላሰበምም አልፈለገም የፈለገው ትግሉን መሸሽ ብቻ ነበር ይህ ደግሞ መብቱም ጭምር ነው ለድርጅታችን አዲስ ነገር አይደለም ሶስት ልጆች ይመስሉኛል ተመሳሳይ እርምጃ መውሰዳቸውን ቀደም ብዬ ሰምቻለሁ ፓርቲያችንም በዚህ የተነሳ ቂም ይዞ አይተናኮልም ያም ሆኖ በስንትና ስንት ትግልና መስዋዕትነት የተገኘን የድርጅቱን ጥሬ ብር መውሰድ በማንኛውም መመዘኛ ትክክል አልነበረም ዋናው ነገርና እፎይ ያሰኘን እኔም አጣሪቼ ሪፖርት ያደረግኩት ነበ የራሱ ድርጅትና ጓደኞቹ ላይ ጉዳት ለማድረስ አለመፈለጉ ነው ከዚህ ሪፖርት በኋላ እኔም ተውኩት ድርጅቱም መከታተል ስላልፈለገ ጉዳዩ በዚያው ተዘጋ ከአንድ ዓመት በኋላ ማለትም እኔ እርዳታ ማስተባበሪያ እያለሁ ነበ በድንገት ሰፈር ውስጥ ተከሰተ የአየር ወለድ ልብሱን ገጭ አርጎ በጎኑ ሽጉጥ ታጥቋል ነበ ከአየር ወለድ ስልጠና በኋላ ወደ ሶቪየት ኅብረት ተልኮ በተጨማሪ የወታደራዊ ቴክኖሎጂ ስልጠና ተመርቋል በዚያ ቀጥ ያለና ሎጋ ሰውነቱ ላይ የለበሰው የአየር ወለድ ልብስና ሽጉጥ ተጨማሪ ሞገስ ሆኖለታል የአባ በነበረ ጊዜ ያስፈራሩት የነበሩት የቀበሌ ሰዎች ፊት ያለ ፍርሃት መታየት ጀመረ ቀበሌዎች ወደ ውጭ አገር ሄዶ ሰልጥኖ መምጣቱ በጣም አናዷቸዋል በቀናትም ተንጨርጭረዋል ብዙ ሳይቆይ ቀድሞ በያፓነት የሚጠረጠር ሰው እንዴት ሶቪየት ኅብረት ድረስ ሂዶ ሰልጥኖ እንደመጣ ይጣራልን የሚል የቀበሌ ሰዎች ለከፍተኛ መለከቱ እነሱ ደግሞ ለማዕከላዊ ምርመራ ላኩት ነበ ታሰረ ብሎም ተገረፈ እሱ ግን ያፓ ነበር መሳሪያ ልግዛ ብዬ ብራቸውን ወስጄ ጠፍቼባቸው አየር ወለድ ተቀጥሬ ያለው ስቀጠር የሀፓ መሆኔን ለሚመለከተው የመንግሥት መዋቅር አልተናገርኩም አለ ይህ እውነት ነው እነሱ ግን አላመኑትም የሀፓ ሰርጎ ገብ አርጎ ልኮ ነው ብለው እስሩን አጠኑበት የሆነውን እውነት አልተቀበሉትም መርማሪዎቹ የሚለውን ሁሉ ለማጣራት አብሬያቸው ሰርቻለሁ ያላቸውን ልጆች ስም ይዘው የታሰሩና ታስረው የተፈቱ ልጆችን ፋይል ከከፍተኛና ቀበሌ ጋር በመሆን አገላበጡ የሌሎቹ በሙሉ ሲገጥም ከማዕከላዊ ያወጡት የኔ ግን እሱ ከሚለው ጋር አይሄድም ከፍተኛው ስለኔ የሚያውቀው ነገር አልነበረም ቀበሌውም ታስሬ መፈታቴን እንጂ ዝርዝር እንደማያውቅ ገልጾ ለማዕከላዊ መልስ ሰጠ እንደገና የኔም ስም የተከሱ የሌሎች ልጆች ፋይል ይፈለግ ሲባል ከከፍተኛ 18 የተወሰነ ተገኘ። ያም ወደ ከፍተኛ 19 መራቸውና በተመሳሳይ ያገኙ። የኔ ስም እዚህም እዚያም ተጠቅሷል። የማዕከላዊ ፋይሌና የተሰበሰቡት ፋይሎች አራምባና ቆቦ ሆኑ። አጭበርብሬ እንደተፈታሁ ማዕከላዊ ደረሰብኝ። በቀበሌ አማካይነት ታስሬ እንድላክ የሚስተር ደብዳቤ ለከፍተኛ ተላከ። ከፍተኛ ደግሞ ለቀበሌ ትዕዛዝ አስተላለፈ። እንዴት ያናድዳል! በጣም እንጂ አብሬው ከሰራሁት ልጅ ጋር ቢሆን እንኳን ይሁን ትላለህ። አስጠናው ተብዬ በተላከልኝ ልጅ መሆኑ ያበሳጫል። ለማንኛውም ቀበሌዎች ባሰሩኝ በሶስተኛው ቀን ወደ ማዕከላዊ ወሰዱኝ። በለቱ እኔን ለመሸኘት በርካታ ሰው ቀበሌውን አጥለቀለቀው። ከነዚህ መካከል አንዷ እትዬ ተዋቡ ነበሩ። የመሄዴን ቁርጥ ሲሰሙ እንደ ሎድ ሚስት ወደ ጨውነት ተቀየሩ። ሰሞኑን ሲያበረታቱኝ የነበሩት ሴት ያ ጥንካሬያቸው ጠፍቶ የሙሾ አይነት ለቅሶ አለቀሱ። ጥቂት ቆይታ እህቴ ስኔ መጣች። እሷን ሳይ እኔም ባሰብኝ። ጠዋት ወደ 5 ሰዓት ላይ እንደ ባለስልጣን በሽኩት ታጣቂዎች ታጅቤ ማዕከላዊ ምርመራ ገባሁ።
ጀግና ሰው የት ገባ? በሃማ ቱማ ሳናረጅ ሳንጃጃ ታሪክን ሳንረሳ ማየት ሳቀተን አይናችን ሳይጠፋ ነገ የሚወሳውን ትናንትና ኖረን በኑራችንም ወንዝ በደም ቃይ ባህር ላይ የታሪክን ጀልባ ወደ ግራ ቀስፈን ከህዝብ ወደብ ከተን ሞት ለግራዚያኒ አርበኞች መፈክር በወጣት ቁጥዎች በታሪክ ወራሾች ሲጎሰም ትናንትም ገርለን ፍርሃትን ያን ራስ መውደድን ለምትጮህ ሀገር አለና እያልን በጣረሞት ስቀን በመሐይም መንጋ በነፍሰ ገዳዩ አሹፈን አላግጠን ሞት አይፈሬ ትውልድ የፋሽስት መጋኛ ሀገር ወዳድ ትውልድ የጠባብ ማርከሻ ሽቶ ከርቤ ቀርቶ ባሩዱን ታጥኖ በወቀብሩ ሲተን መንገድ መጣል ደርቶ የሞት ጽዋን ጨላጭ በመዝሙር አጅቦ በእናችን ንፋለን ጥይትን ከልሶ ማን ይፈራል ሞትን ክታቡ ያረገው ያ ትውልድ እንጅማ ሌላማ ሌላ ነው ዳሮን ገዳይ ጨካኝ ሽብራቸው ክፉ ስራቱ አረመኔ ልክ አልባ የግፉ ያ የነበር ጊዜ ገና ሳይረሳ ያ ሁሉ ሰማዕት ገና ሳይዘከር ከጋራ ጉድጓዱ ከምስጢር መቃብር የጭቁኑ አጥንት ተቆፍሮ ሳይወጣ ሳናረጅ ሳንጃጃ ታሪክን ሳንረሳ ማየት ሳያቅተን አይናችን ሳይጠፋ ህሊናችን በሆድ ታንቆ ሳይገደል አሁን ምን አመጣው ያልነበረን ነበር ብሎ ለማሳመን ደፋ ቀና ማለት ሌት ተቀን መባከን ወረቀት መጨረስ በዘረኛው ማጀት ሐሰትን መታጠን ያ የወልቃይት መሬት ጀግና የሞተለት ጀግና የሞተበት ያ የቋራ መሬት ጀግና የበቀለበት ጀግና የታገለበት ያ የጎንደር መሬት ያ የወሎ መሬት የኢትዮጵያ መሬት ጀግና ሰው ጠፍቶ ነው ሱዳን የገባበት ጀግና ሰው ጠፍቶ ነው ወያኔ ያዘዘበት ድንጋይ ዳቦ ዘመን መችኛ አየነው ነጋ ጠባራብን ሁሌ እየታቀፍ ነው ሶስቴ ማድ በቀን ቃል ኪዳን ገቡልን ታስቦ ራት ይቆይ በጦም ሊያሳድሩን ግና የኮሎኔል ሽብር በቁማችን ገሎን ለጠባቡ መንጋ ማጎብደዱ ቀሎን ጫንቃችን ለሸክም አለና እያሰኘ ሳናውቅ ኖሮ ገሎን ታሪክ ዋሽቶ ጠፋ ትውልድ ቆመጠጠ ነበረ ነበርን እየደጋገመ ወይስ ትናንት ዛሬ ልዩ ሰማይና መሬት ለአገር መሞት መስዋዕት ተብሎ ፋራነት ብልጹ ዛሬ ፈልቶ የዲቪ አርበኛ ፖለቲካው ቡርቅቅ ለጠባብ ዘረኛ ኢንጂነር ዶክተሩ የእውቀት መናኸሪያ ፖለቲካው ጮሌ መርህ አልባ ጉዞ ማጠፊያ ላይ ሳይደርስ ሁሌም እጥፍ ብሎ የሚካድ መርህም በዚህ በዚያ ጠፍቶ ባንዳነት የቤት ልጅ ወገን መሸጥ ቆንጆ ክልል አንድ መወለት የገነት በር ከፋጭ ሰው በላ ጥርስ ለጋሽ ህሊናን አሟጣጭ ሀገር ምን ሊፈይድ ክልል ሳለምቹ እኛ ተበዝባዦች እነሱ ወርቆቹ እስከ መቼ ታሪክ ተጨራምቶ ሊቆይ እስከ መቼ ሀገር መጫወቻ ልትሆን ብሎ የሚጠይቅ ምን ምላሽ ያገኛል ዝምታ ነው መልሱ ወይስ ታሪክ ዋሽቷል የጋምቤላ መሬት ስንቱ የሞተለት የቢሾፍቱ መሬት ስንት ወደቀለት የኢትዮጵያ መሬት ደም ፈሰሰለት ጠባቂ አጣ ዛሬ ቻይና ፈነጨበት ህንዱና አረቡ ዝርፍ ያጣጣፈበት ድንጋይ ዳቦ ዘመን ያኔ ባሳየ ነው በዚያ ትውልድ ጊዜ አብረን በታገል ነው ቃልማ ቃል ነበር ሚዛኑ የከበደ ቃሌን አላት ብሎ ስንቱ ረገፈ ሀገር ሀገር ብሎ ስንቱ ተቀጠፈ የመደብ ልዩነት የህይወትን ሚዛን ከባድ ቀላል አርጎ የህይወት ጉድለት ለድሃው ተነፍጎ መስዋዕትነቱ ክብር ቦታን ሲያጣ ማየቱ ተለምዶ የኔው ብጠው ድሃ ለነሱ ጦርነት ሲማገር ጧት ማታ ሲሾም ሲሸላለም ፈርጣጩና ባንዳ ለአገር መስዋዕቱ ሲነፈግ እውቅና ጴጥሮስነት ከንቱ ከመሞት በበርከት ላላፊ ላግዳሚው ሁልጊዜ መንበርከክ አለና ጫኑኝ ባይ ሀገር ወገን ከጂ በፈላበት ሀገር ሙጃው እንክርዳዱ ሰው በይው አስበይው ገራፊው ቆራጩ ሽብርተኛው ፋሽስት ዘረኛው ጠባቡ ዋ ዝምታ ለበግም መጅበጅቷት ያውቃል እጅን ማጠፍ ከንቱ እጅን ያስቆርጣል መጨመቱ ስህተት ባርነት ያመጣል ቃታ ያልሳበም ጣት በስብሶ ይወድቃል ዋ የአይሻ መሬት ስንት ወደቀለት የባሌ ያረርጌ የጅማ መሬት ደም የፈሰሰበት የአፋሩ መሬት ስንት ሰው የሞተለት ዛሬ ሰው ጠፋና አረብ ጨፈረበት ኮሪያው ጅቡቲው ባለቤት ሆነበት ግራዚያኖ ነጩ ሚሊዮን ሲገድል ግራዚያኖ ጥቁር ብዙ ሺህ ሲበትር ጀግኖች ሲሰቀሉ ጀግኖች ሲገደሉ ምድር ቀውጢ ሆና አመፅን አግዛ ጎህን ስትጠብቅ ብሩህ ቀን ሊመጣ እናም በከተማው በመላ ሀገሩ በዱር በገደሉ ከጠባብ ከፋሽስት ጓዶች ሲዋደቁ ፖለቲካ መድረክ ዛሬ አጣባቢዎች ከወዴት ነበሩ ጠባቦች በጋራ አድጊ አማራ ገዳይ ብለው ሲፎክሩ ባሲምባ በወልቃይት በቋራ መተከል ጀግኖችን ሲገድሉ ጠባቦች ሱዳኖች ግፍን ሲፈጽሙ ኢትዮጵያን ሲደፍሩ አቶ ጋሼ ዶክተር ወዴት ነበሩ እስቲ ለመመለስ ተነሱ ሞክሩ ትናንት ሀገር ገዳይ ትናንት ዜጋ ገዳይ ትናንት ሀገር ገዢ ጨቋኝ ህዝብ አሰቃይ ጀግኖች ያለቁ እንዴ ዛሬ አርበኛ ሲባል ንሳ ሳይገባ ጸጸትን ሳያሳይ ታሪክም ድንበርም ጠባቂ ሰው ካጣ ጉድ በራሳችን ላይ ወዮላት ኢትዮጵያ ያ የከፋ መሬት የቡናው መብቀያ የሉባቦር መሬት የዚያም የወለጋ የሲዳሞ መሬት የሻኪሶው ወርቆ የኢትዮጵያ መሬት አስኮምጂ ያለሙ ባዕድ ጨፈረበት ዜጎቿ የት ገቡ ፎገራ ይቅርና ሽሮ ሜዳም ሰፋ ዳሸን ላይታሰብ ደፎ ላይወጣ አገር ማዳን ከባድ ሕይወትን ጠያቂ መከራና ፍየል በደል አሸካሚ ዘረባና ወሬ በገበያው ደርቶ በአፍጦር ሰባቂዎች ድርጊት አፈር በልቶ ሁሉም አፍረተ ቢስ ሁሉም ትችት አምራች ሁሉም ትውልድ ወቃሽ ሁሉም ታሪክ ደርሳሽ ሦስት ሺው ተክዶ መቶ ዓመት ተባለ የኔ ቢጤው ደሃ ጨቋኝ ተመሰለ ያልነበረው ነበር ተብሎ ሲተረክ የነበረው ሲካድ ሰማዕት ሲወገዝ ትናንት የደም እጆች ዛሬ እርኩስ አፎች ትናንት የደምጆች ዛሬ ዋሾ መስክሮች ጉልበትም ለትግል መሆኑ ቀረና መንበርከክ መስገዱ የውርደት መውደቂያ ይሆን ተባለና ሰው ሪያ ሆነ መጨቅየትን መርጦ እጆች ለጠመንጃ የሚል ጀግና ጠፍቶ ያድንጋይ ዳቦ ዘመን ከቶም ያላየ ነው በይመጣል ተስፋ በህልም እየኖር ነው እንከርዳዱ በስቶ እሚወይን በርክቶ ሀገር ጉድ መጣባት ማጨርታ ጋይ ጠፍቶ ያ የጎጃም መሬት ስንት ወደቀለት የአባይ ወንዛችን የተዘፈነለት የግብጽ መጫወቻ መሆን ነበረበት አቡኑ ታጣቂ ቆንጆን አሽኮርማሚ ሽማግሌው ጨቅላ የማይሆን መካሪ ሐኪሙም ያው ጠንቋይ የምሁር አላዋቂ አታን በተራራ ሊያረባ ፈላጊ ሰለባውም ደነዝ ሰላቢ አዳናቂ ገዳይ ሐፍረተ ቢስ ሽልማት ፈላጊ መጣና ድብልቅልቅ የጨረባ ተስካር ደልቅ ያንከበሮ ለዘረኞቹ ዛር ጨቋኝ ደም አፍሳሹ ጠባቡ ፋሽስቱ ታሪክ ጻፊ ሆኖ ተረት ተረት ከንቱ መስካሪ አስታዋሽ እየተባባሉ የክህደት መደብር መንደርደሪያው ሞልቶ አዲስ ስም ወጥቶለት ፓርላማና ሸንጎ የወንበሩ ሽሚያ ክብር እየገፈፈ ሰው እያቀለለ የቅሌቱም ክርፋት የፈረንሳይ ሽቶ ሆኖ እያባበለ ስንቱ ተዋረደ ስንቱ ነሆለለ በሕዝብ ሰቆቃ ላይ ተራፋች በዛና ተደሳች በዛና ሀገር ቅርጫ ሻሞ በሌዎቹ መንጋ አስመሳዩ ታጋይ ሽፍንፍን ዘረኛ ዘመናዊ ባንዳ ተምቾች እየፈሉ ሀገር እየበሉ ዜጋ እየገደሉ የሳጥናኤል በረት በያውሬና የጉዱ ደደቢት አድዋ መንጋው የጠባቡ ሲርመተመት በአገር ሲቦጠቡጥ አገር ሲጨፍር ጧት ማታ ሰው የሚለው ጠፍቶ ቅጣት የሚቀጣ የሚጠራ ጠፍቶ እጆች ለጠመንጃ ጣቶችም አንድበው አንስብ ብለው ቃታ የጀግኖቹ ሀገር የሁሉ ኢትዮጵያ ማን ሊሰማት ይሆን ስትሸጥ ለባዳ ማን ሊያድናት ይሆን ስትጮህ ጠዋት ማታ የኢትዮጵያ መሬት ደም የፈሰሰለት የኢትዮጵያ መሬት ጀግና የሞተለት የት ሄደ የአገር ሕዝብ ጀግና ምን መጣበት ለባንዳ ለባዕድ መጫወቻ መሆን ማን ነው ያዘዘበት ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። የነኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና አምሹ። መልካም አዲስ ዓመት ይሁንላችሁ። ¶¶
Thank you.